ክርስቶስም ሰላም እላችኋለሁ። ዛሬ ደግሞ በርሱ ፈቃድ በዚህ በአዲሱ ዓመት በሁለተኛው እሁድ እንድንገናኝ እግዚአብሔር ስለረዳን እግዚአብሔር ስለፈቀደልን የእግዚአብሔር ስም የተመሰገነ ይሁን። ባለፈው ሳምንት እየመጣሁ ያለው ትንሽ ሲያስነጥሰኝ ነው የቀረሁት። እና አልፎ መታመማችን እግዚአብሔር የተመሰገነ ይሁን። ሁሉ ጊዜ ብንታመም ኖሮ በጣም ከባድ ነበር። እና ሁለት ቀን ነው ቢሆንም ብዙ ነገር አሰብኩኝ ብዙ ጊዜ ስለማልታመም እና መታመም ያለ ነገር እንደሆነ። ግን ረጅም ጊዜ ደግሞ ስለማንታመም እግዚአብሔር የተመሰገነ ይሁን። ይህ ትልቅ ነገር ነው። ሁሉ ጊዜ በቅድሚያ የእግዚአብሔርን ቃል ከመስማታችን በፊት አልፎ እንጠያየቃለን። ስንቶቻችን መጽሐፍ ቅዱስ ይዘን መተናል? እግዚአብሔር ይመስገን። አንዳንዶቹም ከኪሳቸው እያወጡ ነው። ስለዚህ ማስተዋወሱ ጥሩ ነው። እስቲ ከፍ እናድርገው። እግዚአብሔር የተመሰገነ ይሁን። ይህ ቃል የዘላለም ቃል ነው። ይህ ቃል የማይሻር ቃል ነው። ይህ ቃል ለሁሉ ሰው በሁሉ ቦታ የሚሆን ወደር የማይገኝለት የእግዚአብሔር ቃል ነው። ሃሌሉያ! እግዚአብሔር ይመስገን። ሁላችን በአንድ ላይ ተነስተን ከሮሜ ምዕራፍ 12 እናነብና እንጸልያለን። ሮሜ ምዕራፍ 12 ቁጥር 2ን አነባለሁኝ። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ይሄንኑ በሌላ ትርጉም አነባዋለሁ። የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን። ዛሬም ደግሞ ስምህን እንድንጠራ በጤናና በሕይወት ስለጠበከን በጣም እጅግ አድርገን እናመሰግናለን። አቤቱ አንተ ታላቅ ነህ። ከምንናገረው በላይ ከምናስበው በላይ እግዚአብሔር ሆይ አንተ ትልቅ ነህ። አምላካችን ሆይ ለትልቅነት ለኃያልነት ለጌትነት ወደር አይገኝልህም። ምስጋና ለአንተ ይሁን። አቤቱ አንተ ከአእምሮአችን በላይ የሆንከው የኛ ጌታ ስለሆንክ የኛ አባት ስለሆንክ የኛ የዘላለም ተስፋችን ስለሆንክ እጅግ አድርገን እናመሰግናለን። እግዚአብሔር ሆይ በምድር ላይ ያሉ በሰማያት ላይ ያሉ ነገሮች ሁሉ አንድ ቀን ይጠፋሉ፣ አይኖሩም። ለዘላለም ጸንተህ የምትኖር አንተ ብቻ ነህና እናመሰግናለን። ካንተ ጋር ደግሞ እኛ አብረን ለዘላለም በደስታ በዝማሬ አምላካችን ሆይ ያለ ሐዘን ካንተ ጋር ስለምንኖር እጅግ አድርገን እናመሰግናለን። እግዚአብሔር ሆይ በዚህ በምድር ስንኖር ድምጽህን በቃልህ አማካኝነት ስለምታሰማን በቃል ስለምታጽናናን በቃል ስለምትመክረን በቃል ስለምትባርከን እጅግ አድርገን እናመሰግናለን። ይህ ያንተ ቃል የዘላለም ቃል ነው። ይህ ያንተ ቃል የሚሰራ ቃል ነው። ይህ ያንተ ቃል ሕያው የሆነ ቃል ነው። መልካም የሆነ ነገር ሁሉ የሚወጣበት አምላካችን ሆይ መዳናችን ቢሆን ፈውስ ቢሆን ባርኮት ቢሆን እግዚአብሔር ሆይ ካንተ ቃል የመጣ ነውና እጅግ አድርገን እናመሰግናለን። ዛሬም ደግሞ እግዚአብሔር ሆይ አንተ እንድታስተምረን አቤቱ ቃልህን በጥንቃቄ ቅዱሱ ያንተ መንፈስ እንዲያስተምረን ተረዳን ዘንድ እንለምናሃለን። እግዚአብሔር ሆይ ተመስገን። እኔ ለምክንያት እዚህ ቦታ ቆሜያለሁኝ፣ ነገር ግን እግዚአብሔር ሆይ ያንተ ልጆች በእያሉበት ቦታ ሁሉ ቃልህን በውስጣቸው ልታስተምር የምትችለው መንፈስ ቅዱስ ዛሬም ሕያው ነህና ክብር ሁሉ ለአንተ ይሁን፣ ምስጋና ሁሉ ለአንተ ይሁን። ጊዜውን ለአንተ እንደገና አሳልፈን ሰጠን በጌታ በኢየሱስ ክርስቶስ ስም አሜን። የጌታን ፈቃድ ማወቅ በመንፈሳዊ ዓለም ውስጥ በጣም ቀላልና ከባድ ከሆኑት ነገሮች መካከል አንደኛው ነው። የእግዚአብሔርን ፈቃድ ማወቅ ቀላል ነው። የእግዚአብሔርን ፈቃድ ማወቅ ደግሞ በጣም ከባድ የሆነ ነገር ነው። የእግዚአብሔርን ፈቃድ ማወቅ ቀላል የሚሆነው ማንኛውም ነገር ከእግዚአብሔር በላይ ስላልሆነ ነው። እግዚአብሔር የማያውቀው፣ እግዚአብሔር የማያየው፣ እግዚአብሔር የማይለውጠው ምንም አይነት ነገር የለም። ከዚህ የተነሳ የእግዚአብሔርን ፈቃድ ማወቅ በጣም ቀላል የሆነ ነገር ነው። ሁለተኛው የእግዚአብሔር ፈቃድ ከባድ የሚሆንበት ምክንያት ምንድን ነው ብለን በምንጠይቅበት ሰዓት ከእግዚአብሔር በትክክለኛ ሁኔታ መስማት ሳንችል ከእግዚአብሔር ደግሞ ፈቃዱን ለመጠየቅና ለመስማት ጊዜ ስለማንሰጥ በእኛ በኩል ማድረግ የሚገባንን ነገር ባለማድረጋችን የእግዚአብሔር ፈቃድ በጣም ከባድ ነው፣ ሊታወቅም ደግሞ አይችልም ብለን አንዳንድ ጊዜ ደፍረን የምንናገርበት ጊዜ አለ። እውነቱን ለመናገር ግን ዛሬም ቢሆን የእግዚአብሔርን ፈቃድ ማወቅ ይቻላል። ይህንን የእግዚአብሔርን ፈቃድ እንዴት እንደምናውቅ፣ የእግዚአብሔርን ፈቃድ እንዴት መረዳት እንደምንችል ፈቃዱን ለመረዳት በሚል አጭር ርዕስ አብረን ዛሬ በዚህ ዋነኛ ጉዳይ ላይ እንነጋገራለን። ሁላችን እንደምናውቀው በዚህ ዓመት በምናነበው የመጽሐፍ ቅዱስ ምንባብ ላይ ቲማችን በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ የሚለውን ቃል መሰረት በማድረግ ፈቃዱን እንዴት መረዳት እንደምንችል የእግዚአብሔርን ቃል መሰረት አድርገን እንመለከታለን። የጌታን ፈቃድ በተለያየ ሁኔታ ለማወቅና ለመረዳት ከሚያስፈልጉት ነገሮች መካከል አንደኛው ተሐድሶ ነው። ተሐድሶ በጣም አስፈላጊ የሆነ ነገር ነው። ስለ ተሐድሶ ስናስብ ተሐድሶ ዘርፈ ብዙ ነው። በቁጥር የምንወስነው ይሄ ብቻ ነው የምንለው ነገር ሳይሆን ነገር ግን በጣም ብዙ የሆነ ክፍልፋዮች አሉት። ለምሳሌ ያህል መንፈሳዊ ተሐድሶ የሚባል አለ። በመጽሐፍ ቅዱሳችን የእውቀት ተሐድሶ የሚባል አለ። የኢኮኖሚ ተሐድሶ የሚባል አለ። የባህል ተሐድሶ የሚባል አለ። በጣም ዘርፈ ብዙ ነው። በቀላሉ ለአንድ ነገር ብቻ የምንሰጠው ሳይሆን በተለያየ አይነት ሁኔታ ምን አለ? ተሐድሶ አለ። በማንኛውም የተሐድሶ እንቅስቃሴ ውስጥ፣ በማንኛውም የተሐድሶ እርምጃ ውስጥ ሁል ጊዜ ከሚኖሩት ነገሮች መካከል አንደኛው ማወቅ ነው። ማወቅ ነው። የብሉይ ኪዳን መጽሐፍን በብዛት በመንመለከትበት ሰዓት በተለያየ ጊዜ ተሐድሶ ይደረግ ነበር። መንፈሳዊ ተሐድሶ፣ የግል ተሐድሶ፣ የኢኮኖሚ ተሐድሶ፣ የአንድነት የአጋፔ ተሐድሶ የሚደረግበት ወቅት ነበር። በዛ በተሐድሶ ጊዜ ዋነኛ የሆነው ነገር ማወቅ የሚባለው ነገር ዋነኛ ጉዳይ ነው። ለዚህ ነው ዘመኑን የሚያውቁ ዘመኑን የሚመረምሩ እግዚአብሔር ዘመንን መሰረት አድርጎ ምን እንደሚያደርግ የሚያውቁ የሚረዱ ባለ ራእዮች እንደነበሩ የእግዚአብሔር ቃል በዋናነት ይነግረናል። እግዚአብሔር ወደፊት ሊያደርግ ያሰበው ነገር በግል ህይወታችን በጋራ ህይወታችን እንደ ቤተክርስቲያን እንደ እግዚአብሔር ቤተክርስቲያን ይሄን ነገር ለማወቅና ለመረዳት ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መጽሐፍ ላይ ሲናገር የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ ባእምሯችሁ መታደስ ተለወጡ ይላል። እሚገርማችሁ በዚህኛው መጽሐፍ ቅዱስ ላይ ብቻ ነው ምን የሚለው በልባችሁ የሚለውን ቃል የሚናገረው። እና በተቻለ መጠን የተለያዩ የመጽሐፍ ቅዱስ ትርጉሞችን ሳይ ነበር ይሄኛው ብቻ ሪቫይዝድ ስታንዳርድ ቨርዥን ከሆነው ትርጉም በስተቀር ሌሎቹ ሁሉ የሚናገሩት ምንድነው? የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ ይልና በአእምሯችሁ መታደስ ተለወጡ ብሎ ይናገራል። በፈረንጆች በ1886 የተተረጎመው የአማርኛው መጽሐፍ ቅዱስ አለኝ እና አነባበሩ ራሱ በጣም የሚያስቸግር ነው። ለምሳሌ እናንተ ሁላችሁ የሚለውን እናንተ ሁላችሁ ያለ ነው የሚናገረው። ጽሑፉ ራሱ በጣም ከባድ ነው። እዛም ላይ እንኳን ስንመለከት በቀጥታ ከኪንግ ጄምስ ቨርዥን የተተረጎመ ስለሆነ የሚናገረው በአእምሯችሁ ተለወጡ ያለ ነው የሚናገረው። በእንግሊዘኛውም ላይ ይሄን ነገር ቼክ ማድረግ ይቻላል። ለመሆኑ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሎ ሲናገር ምን ማለቱ ነው? መቼም በህይወት የመጀመሪያውና ትልቁ ነገር እግዚአብሔርን መፍራት ነው። የጥበብ መጀመሪያ ዕውቀት ማግኘት አይደለም፣ ገንዘብ ማግኘት አይደለም፣ ታዋቂ መሆን አይደለም። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት እንደገናም ደግሞ እግዚአብሔርን ማወቅ ነው ብሎ መጽሐፍ ቅዱስ ይነግረናል። የአምላክን ዕውቀት ታገኛለህ ይላል። ከፈሪሃ እግዚአብሔር በስተኋላ የምናገኘው ነገር ምንድነው? ዕውቀት፣ የአምላክን ዕውቀት ታገኛለህ ይላል። አንዳንድ ጊዜ የሚያስገርሙ ሰዎች አሉ። ሁሉን ነገር የሚያውቁ በአሁኑ ጊዜ ቨርጂኒያ እያገለገለ ያለ ፓስተር ተስፋዬ የሚባል ወንድም ምንም አይነት ጥያቄ ብትጠይቁት ለዛ ጥያቄ የሚያብራራው ነገር በጣም ብዙ ነው። ምንም አይነት ጥያቄ ጠይቁት። በተለይ ከሕክምና ጋር የተያያዘ ነገር፣ ከጤንነት ጋር የተያያዘ ነገር በቃ ወዲያው ያንን ነገር ሲያብራራ ሲያስረዳ ምን ቢበላ ጥሩ ነው ባይበላ የሚለውን ነገር በቃ እንደዚህ የሚያስረዱ ሰዎች አሉ። ሌሎችም የምናውቃቸው የተለያዩ ሰዎች አሉ፣ ፈረንጆች ይሆኑ በአፍሪካ ውስጥ የሚኖሩ በኤዥያ የሚኖሩ በጣም አዋቂ የሆኑ ሰዎች አሉ። ግን እግዚአብሔርን ሳንፈራ ያለ ፈሪሃ እግዚአብሔር የምናውቀው ዕውቀት እሱ እውነተኛ ዕውቀት አይደለም፣ ጊዜያዊ የሆነ ነገር ነው። ወደ አምላክ እውቀት መድረስ ይቻላል። ያምላክን እውቀት ለማወቅና ለመረዳት ግን አስቀድሞ እርሱን መፍራት ያስፈልጋል። እርሱን ማወቅ ያስፈልጋል። ይህ በሚሆንበት ሰዓት ነው በምሳሌ ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 6 ባለው ላይ በምንመለከትበት ሰዓት እግዚአብሔርን በምንፈራበት ጊዜ ያምላክን እውቀት እንደምናገኝ ይናገራል። አይገርማችሁ? እግዚአብሔር ትልቅ ሆኖ ሳለ ለኔና ለናንተ እውቀቱን ሊያካፍለን እውቀቱን ሊሰጠን የፈቀደ አምላክና ጌታ ነው። ዛሬ እኮ የተለያየ ሙያ ያላቸው ሰዎች በገንዘብ ነው እያስከፈሉ ነው ብዙ ነገር የሚያማክሩን የሚረዱን ብዙ ነገር እየከፈልናቸው ነው። እግዚአብሔር ግን እርሱን ስንፈራ በርሱ ማወቁ ስራሳችንን በሚናደርግበት ሰዓት ያምላክን ዕውቀት ታገኛለህ ይላል። ማንዲው ያምላክን ዕውቀት የሚያስደንቁ ሰዎች አሉ። ቀደም እንደነገርኳችሁ የተለያየ ዕውቀት ያላቸው የነሱ ዕውቀት እንኳን ያስቀናናል። የእግዚአብሔር ደግሞ እንዴት ያለ ዕውቀት ነው! የርሱን ዕውቀት ታገኛለህ ብሎ ይናገራል። ተሐድሶ ከግል የሚጀመር ነገር ነው። ከግል የሚጀመር ነገር ነው። እያንዳንዱ ሰው አካባቢውን ቢያጸዳ ከተማ እንደሚጸዳ በቤተ ክርስቲያን በመንፈሳዊ ሕይወት ውስጥ የዚህ የተሐድሶ ጉዳይ ከግለሰብ የሚጀመር ነገር ነው። በማስ የሚሆን ነገር ብቻ ሳይሆን ከግል የሚጀመር ጉዳይ ነው ብሎ መጽሐፍ ቅዱስ ይነግረናል። ለዚህ ነው ሐዋርያው ጳውሎስ በአእምሮአችሁ መታደስ ተለወጡ እንጂ ያለ ይናገር የነበረው። ይሄ የሱ መልእክት አይደለም። እሱ አሸንዳ ነው። የእግዚአብሔር መልእክት ነው። እግዚአብሔር ለልጆቹ ለሱ ቤተክርስቲያን እርሱን ለሚከተሉ የሰጠው ምንድነው መልእክት ነው። ይሄንን ማወቅ ትልቅ ነገር ነው። ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈው በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ የውጭ ሰውነታችን ቢጠፋ ይላል፣ የውስጡ ሰውነታችን ግን እለት በለት ይታደሳል ይላል። ለመንፈሳዊ ተሐድሶ የውጭ ነገር አይደለም የሚያስፈልገው። ከውጭ የሆነ ነገር አይደለም፣ ከውስጥ የሆነ በመንፈስ ቅዱስ የሚጀመር በመንፈስ ቅዱስ አማካኝነት የምናገኘው ጉዳይ ነው። መንፈስ ቅዱስ የምናወራው ነገር ብቻ ሳይሆን ዶክትሪን ብቻ ሳይሆን ሕያው የሆነ ሥራ የሚሰራ ዛሬም የሚሰራ ለወደፊቱም ደግሞ የበለጠ የሚሰራ አምላክ ነው። አምላክ ነው። አምላክ ነው። መንፈስ ቅዱስ የሚፈራ ነው። የሚከበር ነው። የሚከበር ነው። ቅዱስ የሆነ መንፈስ ነው። ስለዚህ ጳውሎስ የውጭ ሰውነታችን ቢጠፋ ይላል። አዎ የውጭ አካላችን የውጭ ሰውነታችን ይጠፋል። እንታመማለን፣ እንሰደባለን፣ እንታሰራለን፣ እንደበደባለን፣ እንቆስላለን። ይሄ ሁሉ በሚሆንበት ሰዓት ግን የውስጡ ሰውነታችን ግን ይታደሳል ነው የሚለው። እነ ጳውሎስ እየተገረፉ ያሉ ኃይለኞች ነበሩ። ኃይለኞች ነበሩ። በእስር ቤት ኃይለኞች ነበሩ። የእግዚአብሔር የሆነው ነገር በውስጣቸው ምን ይሆን ነበር? ይንቀሳቀስ ነበር። ዛሬ ከሚያሳዝኑ ነገሮች መካከል በመንፈሳውያን ሰዎች መካከል እያየን ያለነው ጉዳይ የአእምሮ ነገር አያስፈልግም የሚለው አነጋገር በጣም ከእግዚአብሔር ጋር የሚያጣላን ጉዳይ ነው። ከእግዚአብሔር ቃል ጋራ የሚያጣላን ዋነኛ ጉዳይ ነው። ባእምሮ መታደስ የሚባለው ነገር የጠፋበት ዘመን ነው። እኔ ምንም የማውቀው ነገር የለም የፈለገው ነገር ይሁን ብለን ህይወትን በዘፈቀደ ለመምራት እንፈልጋለን። እንዴት ይደረጋል? እኛ በእግዚአብሔር አምሳል የተፈጠረን የእግዚአብሔር ወኪሎች ነን። የእግዚአብሔር ወኪሎች ነን። ወገኖቼ በማንኛውም ቦታ ብንሆንም የእግዚአብሔርን አገልግሎትና የእግዚአብሔርን ፈቃድ የምናደርግ ፍጡራን ነን። እግዚአብሔር በእኛ ላይ ተስፋ አለው። በምድር ላይ ላለው ጉዳይ ኃላፊነት የሰጠው እግዚአብሔር ለኔና ለናንተ ነው። በማንኛውም ቦታ ይሁን በቤተ ክርስቲያን ብቻ አይደለም፣ በቤታችን ብቻ አይደለም፣ በምንሰራበት በተለያየ ሞያ ውስጥ ሁሉ እግዚአብሔር በእኛ ውስጥ አልፎ ነው ትልልቅ ነገሮችን ማድረግ የሚቻለው። ይሄ አእምሮ አያስፈልግም የሚለው እንቅስቃሴ የተጀመረው በጣም ረዘም ባሉ ዓመታት ውስጥ ነው። እኛ ምንም ነገር ማድረግ አንችልም የሚል እግዚአብሔር አድርጉ ያለንን ነገር እንዳናደርግ እንደዚህ አይነት ክፉ የሆነ እንቅስቃሴ መጥቶ ብዙ ሰዎች ከጤንነት ውጪም እንደሆኑ በጣም ብዙ ማስረጃዎች አሉ። ሶሎሞን ጥበብ ነበረው፣ እውቀት ነበረው፣ ጠንቃቃ የሆነ እግዚአብሔርን ደስ የሚያሰኝ ለምድርና ለሰው በረከት የሚሆን ነገር ለማድረግ የምንፈልግ ከሆነ ወገኖቼ ጥበብና እውቀት ያስፈልገናል። መጽሐፍ ቅዱስ በጥበብና በእውቀት የተሞላ ቃል ነው። ሁላችን ልንረዳው የምንችለው ነገር ነው። በሁለተኛ ዜና በምንመለከትበት ሰዓት በፍጹም ህሊናቸው ፈልገውታል ብሎ ይናገራል። በፍጹም ህሊናቸው፣ በፍጹም አእምሯቸው ምን አድርገዋል? እግዚአብሔርን ፈልገውታል ይላል። እነ ሶሎሞን በነበሩበት ጊዜ የነበረው የተለያዩ እንቅስቃሴዎች መሰረት ያደረገውን ነገር በምንመለከትበት ሰዓት ከጥበብ ጋር የተያዘ ጉዳይ ነው። ሰብአ ሰገሎች አዋቂዎች ነበሩ። ባለፈው ወንድማችን ዘማሪ አገኘው እንደተናገረ ምሁራንን የሚወክሉ ነው ያለው ነገር በጣም ደስ የሚል ነገር ነው። አዎ ምሁሮች ናቸው፣ ተመራማሪዎች ናቸው። ስለ ጌታችን ስለ ኢየሱስ ክርስቶስ የመወለዱንም ነገር ለመናገር አንደኛዎቹ አካሎች እነርሱ ነበሩ። ዘመኑን የሚያውቁ የሚለዩ፣ ይሄ ዘመን ምንድን ነው የሚመስለው? በዚህ ዘመን ምንድን ነው ማድረግ የምንፈልገው? ማድረግ የምንፈልገውን ነገር ለማወቅና ለመረዳት አንደኛው የሆነው ነገር በአእምሯችን መታደስ መለወጥ ያስፈልገናል። ይሄንን የሚለው የኔ መጽሐፍ አይደለም፣ ወይም አንቱ የተባሉ ሰውዬ የጻፉት መጽሐፍ አይደለም። ይሄን የሚናገረው ማንም ሰው ሊጽፈው የማይችለው በእግዚአብሔር ፈቃድ የተጻፈው የእግዚአብሔር መጽሐፍ መጽሐፍ ቅዱስ ነው። ይሄንን ነገር የሚነግረን ራእይና ጥበብ እውቀት በማይኖርበት ሰዓት በኢሳይያስ መጽሐፍ ላይ እንደሚናገረው ምን ብሎ ነው የሚናገረው? እነዚህ ሰዎች ይገለበጣሉ ብሎ ይናገራል። ይገለበጣሉ፣ ራሳቸው ወደ ምድር እግራቸው ወደ ሰማይ ማለቱ ግን አይደለም። በሌላ ነገር ይወሰዳሉ ማለት ነው። በቀላሉ ሌላው ነገር ያሸንፋቸዋል። መንፈሳዊ የሆነ ነገር እየተዉ እየራቃቸው እግዚአብሔርን መፍራት ትክክለኛ የሆነውን ነገር ከማወቅ ይልቅ በሌላ ነገር የሚወሰዱ የሚገለበጡ ሌላው የሚያሸንፋቸው ሰዎች ይሆናሉ ብሎ ይናገራል። መዝሙር መጽሐፍ ላይ እንመልከት። መዝሙር ውስጥ ከተጻፉት ነገሮች መካከል አንደኛው እውቀትን በተመለከተ ነው። መዝሙር 94 ቁጥር 10 ላይ ዕውቀትን ለሰዎች የሚያስተምር የሚል ቃል አለ። የነቢያትን መጽሐፍ እስቲ እንመልከት። በተለይ የዳንኤልን መጽሐፍ በመንመለከትበት ሰዓት መጽሐፈ ዳንኤል እዛ ላይ ዕውቀትና ማስተዋል የሚለው ነገር በብዛት የተጻፈ ነገር ነው። ዕውቀትን ማስተዋልን ለነ ዳንኤል ሰጣቸው ይላል። ማንኛውንም ራእይና ህልምን ለመረዳት ችሎታ ነበራቸው ብሎ ይናገራል። ዕውቀት ነበራቸው። ሶሎሞን እኔ የምፈልገው ሀብት አይደለም አለ። እኔ የምፈልገው ዕውቀት ነው አለ። አንድ ሰው ሀብት ኖሮት ዕውቀት ከሌለው ሀብቱን ሊያቃጥለው ይችላል። ስለዚህ የሶሎሞን ትልቁ ጥያቄ ምንድን ነበረ? ዕውቀትን ጥበብን እንድትሰጠኝ እፈልጋለሁ አለ። ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ጸጋ ነበረው፣ እንደዚሁም ደግሞ ጥበብ ነበረው፣ እንደዚሁም ደግሞ ሞገስም ነበረው። ኢየሱስ ክርስቶስ ራሱ በዚህ ምድር ላይ በነበረበት ጊዜ በእውቀት ውስጥ ሆኖ ያገለግል ነበር። የእግዚአብሔር ቃል ነው የሚናገረው። ጸጋ ነበረው፣ ጥበብ ነበረው፣ ሞገስም ነበረው። ምክንያቱም አካል ሆኖ በምድር ላይ ይመላለስ ስለነበረ በምድር ላይ አካል ኖሮት የሚመላለስ የሰው ፍጡር የሚያስፈልገውን ነገር ኢየሱስ ክርስቶስ ያንን ለብሶ ያደርግ ነበረ፣ ያሳይም ነበረ። በእግዚአብሔርና በሰው ፊት ያድግ ነበር ይላል ኢየሱስ ክርስቶስ። እንዴት ያለ ትልቅ ነገር ነው! ትህትናንም ያሳየናል። አምላክ ሆኖ ሳለ ግን በአባቱ ፊት በእግዚአብሔር ፊት ይህ ብቻ አይደለም፣ በሰዎችም ፊት ደግሞ ያድግ ነበር ብሎ ይናገራል። አእምሯችን ለተሐድሶና ለባርኮት አንደኛው ክፍል ነው። ሐዋርያው ጴጥሮስ በጻፈው መልእክት ላይ በምንመለከትበት ሰዓት አብዛኛውን ጊዜ የጴጥሮስን መልእክት በምንመለከትበት ሰዓት ከሌሎቹ ማለት ይቻላል ስለ ዕውቀት በጣም ብዙ የተናገረው ጴጥሮስ ነው። ዛሬም ደግሜ እነግራችኋለሁ፣ ጴጥሮስ ወደ ጌታ ከመምጣቱ በፊት እንጂ ወደ ጌታ ከመጣ በኋላ አዋቂ ነበረ። አዎ፣ ጌታን ከማወቁ በፊት አሳ አጥማጅ ነበረ። ኢየሱስን ግን ካወቀ በኋላ የሶስት ዓመት ተኩል ኮርስ ወስዷል። ስለዚህ ጴጥሮስ መሃይም አልነበረም። ጴጥሮስ ያለ ዕውቀት አልነበረም። በጻፈው መልእክት ላይ ስንመለከት በእግዚአብሔርና በጌታችን በኢየሱስ ዕውቀትና ጸጋ ሰላም ላችኋለሁ እያለ ይናገራል። አእምሮ እንደሌላቸው እንስሶች ሆነው ነበር ብሎ ይናገራል። አእምሮ እንደሌላቸው እንስሳ ነው አእምሮ የሌለው። ሕያው የሆንን እግዚአብሔርን የምንመስል የእግዚአብሔር አሻራ ያለን እኔና እናንተ የዕውቀት የአእምሮ ሰዎች መሆን እንደሚገባ ነው መጽሐፍ ቅዱስ የሚናገር። በዚህ ይባርካቸው ነበረ። አእምሮ እንደሌላቸው እንስሶች ሆነዋል፣ ግን ለእናንተ የእግዚአብሔር ዕውቀት በኢየሱስ ክርስቶስ በኩል ሰላም ይብዛላችሁ እያለ ይነግራቸው ነበረ። በክርስቶስ ዕውቀት ውስጥ ሁኑ ይላቸው ነበር። ይሄንን ሁሉ የሚናገረው ጴጥሮስ ነው። በጌታችንና በመድኃኒታችን በክርስቶስ ዕውቀት ውስጥ ሁኑ ይላቸዋል። እንደገናም ደግሞ ሲናገር በጌታችን በኢየሱስ ጸጋና ዕውቀት እደጉ እያለ እነዚህን ነገሮች እየደጋገመ ይናገር ነበር። ቅን የሆነውን ልቡናችሁን አነቃቃለሁ። በዚህ በእግዚአብሔር ዕውቀት ውስጥ እንድትሆኑ ይሄንን ነገር እነግራችኋለሁ ይላል። ትእዛዝ ነው። እደጉ ብሎ ሲናገር ትእዛዝ ነው። ግን በምርጫ ላይ ደግሞ የተደገፈ ጉዳይ ነው። አንድ ሰው እኔ በአይምሮ ያልተጠቀመም ካለ የራሱ ጉዳይ ነው። ግን መጽሐፍ ቅዱስ ግን ይሄን ነገር ማድረግ አለባችሁ ይላል። ይሁዳ ላይ ከዚህ ከአምሮ ጋራ አያይዞ በሚናገርበት ሰዓት ይሁዳ አንድ ምዕራፍ ብቻ ነው ያለው። ቁጥር 10 ላይ አምሮ እንደሌላቸው እንሰሶች ሰዎች እንደዛ ሆነው ነበር ይጠፋሉ ይላል። ይህ ብቻ ሳይሆን በቃየል መንገድ ስለሄዱ በጣም የሚያሳዝነኝ ክፍል ነው ይሄ። አእምሮ እንደሌላቸው እንሰሶች ሆኑ ብሎ ስለ ሰዎች ነው የሚናገረው። የማይገባ ትክክለኛ ያልሆነ ነገር ያደርጉ ነበር። ህሊና እንደሌላቸው፣ አእምሮ እንደሌላቸው እንደ ቃኤል እግዚአብሔር እኮ ለቃኤልም ለወንድሙም የሰጣቸው ሁለቱም ነገር እኮ አስፈልጊ ናቸው። ሁለቱም የሚያስፈልጉ ናቸው። ሁለቱም ተፈላጊ የሆነ ነገር ነው። ግን አንድ ቅንአት የሚባል ነገር በዚህ በቃኤል ውስጥ መጣ እና ወንድሙን ምን አደረገ? አጠፋው። እኔ ስለ ወንድሜ ግድ የለኝም አለ። እኔ ምን አውቃለሁ አለ። አድርጎ የሚያውቀውን ነገር ግን እግዚአብሔር ምሕረቱ በጣም የሚገርም ነው። ማንም ሰው ክፉ እንዳያደርግበት ገዳዩን እግዚአብሔር ምሕረትን በላዩ ላይ አኑሮለት ነበር። ምን አይነት አምላክ ነው የምናመልከው? እየበደል ነው እያሳዘንኩት፣ የማይገባ ነገር እያደረግኩኝ፣ ግን የእርሱ ምሕረት ሲበዛ በጣም የሚገርም ነገር ነው። በአእምሮ መታደስ ውስጥ ሁለት ውጤቶች አሉ። በክፍሉ ላይ እንደምንመለከተው በሮሜ መጽሐፍ ላይ እንደምንመለከተው አንደኛ ወደ እግዚአብሔር ፈቃድ ያደርሰናል። ወደ እግዚአብሔር ፈቃድ መድረስ እንፈልጋለን? ወደ እግዚአብሔር ፈቃድ ለመድረስ አንደኛውና ዋነኛ የሆነው ነገር በአእምሮአችን መታደስ ያስፈልገናል። የአእምሮ መታደስ አንደኛው ውጤቱ ወደ እግዚአብሔር ፈቃድ እንደርሳለን። ይሄንን ካደረግን የእግዚአብሔር ፈቃድ እንደ ሰማይ የራቀ ነገር አይደለም። ይሄንን ካደረግን የእግዚአብሔር ፈቃድ በየዕለቱ እናውቀዋለን። ደግሞ በየዕለቱም እኮ ጸልዩ ብሎ ኢየሱስ ክርስቶስ ስለዚህ ጸሎት ያስተማረን ዋነኛው ምክንያትም እኮ ለዚህ ነው። ሁል ጊዜ በአእምሯችን ስንታደስ ውጤቱ ወደ እግዚአብሔር ፈቃድ እንደርሳለን። ሁለተኛው ወደ እውነተኛ በረከት እንደርሳለን። ወደ እውነተኛ መንፈሳዊ ባርኮት ውስጥ እንገባለን። አንድ ሰው ምን አለ? እኔ በቃ ክርስትናውን ጨርሼዋለሁ አለ። አስደነግጥም ጨርሼዋለሁ አለ። መጽሐፍ ቅዱስን 10 ጊዜ አንብቤዋለሁ አለ። አልሰማም እንጂ ከዛ በላይ ያነበቡ ሰዎች እንዳሉ አንብቤዋለሁ አለ። ስለዚህ አሁን በቃ መንፈሳዊ የሆነውን ነገር ጨርሻለሁ አለ። መንፈሳዊ በረከት አያልቅም። በአንድ ኮንፈረንስ ውስጥ በቃ ጨረስነው የሚባል ነገር አይደለም። የህይወት ጉዳይ ነው። በላይፍ ታይማችን በዛ ውስጥ ሁሉ ከእኛ ጋር አብሮ የሚቆይ ነገር ነው። ስለዚህ ወደ ፈቃዱ እንድትደርሱ ይሄ ዋነኛ ጉዳይ ስለሆነ ይህንን ዓለም አትምሰሉ ብሎ ይናገራል። ይህንን ዓለም አትምሰሉ። ይህ ዓለም ምንድን ነው? እኛ አሁን የምንኖርበት ስለዚህ ጂኦግራፊካል ስለሆነው ነገር ነው የሚናገረው? ይመስላል እንጂ አይደለም። ይህንን ዓለም አትምሰሉ፣ ምክንያቱም ይህ ዓለም ከጌታ ፈቃድ ያወጣናል። ከጌታ ፈቃድ ያወጣናል። ጳውሎስ በምክር አይነት ነገር ነው እየነገራቸው ያለው። ማጠቃለያው ላይ እሱን በደንብ ማንሳት እፈልጋለሁ። ይህ ዓለም ከጌታ ፈቃድ ያወጣናል። ተለወጡ ነው የሚለው። በመለወጥ እኛን ብቻ ሳይሆን ሌሎች ሰዎች ላይ በጎ ተጽዕኖ ማምጣት እንችላለን። የኛ መለወጥ ነው ሌሎችን ሰዎች የሚለውጣቸው። ለቃሉ ለመኖር እንደዚሁም ደግሞ ለመሞት ውሳኔ ስናደርግ ነው። ወገኖቼ የእግዚአብሔር ፈቃድ ቢሆን ለእግዚአብሔር ቃል መኖርና መሞት ነው የምፈልገው ነው። የእናንተም ፍላጎት ይሄ እንደሆነ እገምታለሁ። ምክንያቱም ተናገሩ ሲባል ስሰማ ነው እንጂ እርግጠኛውን የምናገረው ግን እገምታለሁ። ምክንያቱም ለዚህ ቃል ሕይወታቸውን አሳልፈው የሰጡ ብዙዎች አሉ። ይህ ቃል ክቡር የሆነ ቃል ነው። በትምህርት ቤት እንደምንማረው አይነት ነገር አይደለም። የሕይወት ቃል ነው። የእግዚአብሔር ቃል ነው። ከዚህ ከእግዚአብሔር ቃል ጋር እኩያ አቻ የምናደርገው ምንም አይነት ነገር እንዲኖር አያስፈልግም። የእግዚአብሔር ቃል ትልቅ ነው። የእግዚአብሔር ቃል በረከቶች ሁሉ የሞሉበት ቃል ነው። የእግዚአብሔር ቃል ሕይወታችንን የወደፊት የሃያውን ዓመት የሰላሳውን ዓመት የአርባውን ዓመት ሳይሆን የዘላለም ሕይወታችንን የሚያስታውቀን የሚወስንልን ቃል ነው። ይህንን የእግዚአብሔርን ቃል ለመኖር ለማድረግ ወስኑ ነው የሚላቸው ሐዋርያው ጳውሎስ። የእግዚአብሔር ፈቃድ በሙላት የተገለጸው በቃል ውስጥ ነው። ለዚህ ነው በዚህ በያዝ ነው ከተወሰነ ወራት በኋላ አሮጌ እንለዋለን። አሁን ለጊዜው አዲስ ነው። በዚህ በያዝ ነው በ2015 የእግዚአብሔርን ቃል በማንበብ የእግዚአብሔርን ቃል በመስማት የእግዚአብሔርን ቃል በማድረግ ወደ እግዚአብሔር ፈቃድ መድረስ ይቻላል። ይህንን ዓለም አትምሰሉ ሲል በዚህ በሚኖርበት ዓለም ላይ የተለያዩ ሲስተሞች አሉ። እሱ አይግዛችሁ ነው የሚለው። ሲስተሙ አይግዛችሁ። ይህን ዓለም አትምሰሉ በጭራሽ። በቀጥታ ነው የሚናገረው። አንዳንድ ጊዜ ምሰሉ አንዳንድ ጊዜ ደግሞ ተውት ሳይሆን ቁልጭ ያለ ጥንቅቅ ያለ ግልጥ ያለ ቃል ነው የሚናገረው። ይሄም ምንድነው? ይህን ዓለም አትምሰሉ ይላል። ዛሬ ይቺ ዓለም የራሷ የሆነ ሲስተም አላት። አንደኛው ነገር ሰዎችን ሁሉ ወደዚህ ሲስተም ውስጥ ማስገባት ነው። የአዲሱ ዘመን እንቅስቃሴ ዋነኛው ስራው ይሄ ነው። ኒው ኤጅ ሙቭመንት ከዚህ ቀደም እንደነገርኳችሁ ኢቭን በቤተ ክርስቲያን ውስጥ ያለ ነው። በጣም መንፈሳዊ በሚመስል ግን ባልሆነ ነገር እንቅስቃሴ እየተደረገ ነው ያለው። ራሳችንን በዚህ ዓለም ሲስተም ውስጥ ማስገባት አያስፈልገንም። የእግዚአብሔር ቃል ምን ይላል የሚለውን ነገር ማሰብ ነው ያለብን። ምን ይላል? ኑሯችንን በዚህ ዓለም ሲስተም ውስጥ አይደለም የምናደርገው። ልጆቻችንን የምናሳድግበት ሲስተም ዓለም በቀረጸው አይነት ነገር አይደለም። ብዙዎቻችን እንደምናውቀው ባደጉ አገር ውስጥ ያሉ ብዙ ልጆች የወላጆቻቸው አይደሉም። አእምሮአቸው በተለያየ አይነት ነገር በሚማሩበት ቦታ ሁሉ ይወሰዳል። ከስር ጀምረው የሚያለማምዱአቸው ነገር ቼክ ማድረግ አለብን። ይህንን ዓለም አትምሰሉ። ለእኛም አዎ ፈራዎች ናቸው ሊሉን ይችሉ ይሆናል። አላወቁም እንጂ የእግዚአብሔር ጥበብኛ አለን፣ ዲሰርንመንት አለን። ከማንኛውም ዳግም ካልተወለደ ሰው ይልቅ እኛ የበለጠን ሰዎች ነን። ዲሰርን ማድረግ እንችላለን። የበለጠ ሲስተም አለን፣ የእግዚአብሔርን ቃል መሰረት ያደረገ። ወገኖቼ እድገት እንዳይመስለን፣ ስልጣኔ እንዳይመስለን። መጽሐፍ ቅዱስ ስለ ሰለጠነ ስለ እውነተኛ ስልጣኔ ነው የሚናገረው። እግዚአብሔርን እንድንፈራ መልካምን እንድናደርግ በእግዚአብሔር ፈቃድ ውስጥ ዘወትር እንድንኖር ነው። ራሳችንን ባለው ከመጽሐፍ ቅዱስ ጋር በሚጣላ ሲስተም ውስጥ ማስገባት የለብንም። እግዚአብሔርን እንዳናመልክ እግዚአብሔርን እንዳንከተል የሚያደርጉ ሲስተሞች ናቸው ዛሬ እየበዙ ያሉት። እግዚአብሔር የሌለበት ስልጣኔ ኋላ ቀርነት ነው። ከእግዚአብሔር ጋር ሆነን የማንጓዘው ከእግዚአብሔር ጋር ሆነን የማናደርገው ነገር ሁሉ እሱ የጨለማ አይነት ጉዞ ነው የሚሆነው። ስለዚህ ጳውሎስ ምን ያለ ነው የሚነግራቸው? ወደ ፈቃዱ እንድትደርሱ ስናጠቃልለው ይህን ዓለም አትምሰሉ፣ በጭራሽ አትምሰሉ። በጭራሽ በብዙ ትርጉሞች ላይ ይሄንን ነው የሚናገረው። ምንም አይነት ነገር ማድረግ አያስፈልግም። ይሄንን ነገር አስቡበት ይላቸዋል። ለእኛም ይህን ዓለም አትምሰሉ፣ ተመሳሳይ ጾታ የሚያጋባውን ዓለም አትምሰሉ፣ እግዚአብሔር የለም የሚለውን ይሄንን ዓለም አትምሰሉ። ጥላቻንና ጦርነትን የተለያየ ነገር የሚያስፋፋውን እሱን አይደለም የምንመስለው። የምንመስለው ነገር በመጽሐፍ ቅዱሳችን የትኛው እንደሆነ ብዙ ተነግሮናል። ይህን ስናደርግ በአእምሮአችን ስንታደስ፣ ሁለተኛው በአእምሮአችን ስንታደስ እንደ ባለ አእምሮ ስናስብ፣ ለጸሎትና ለቃሉ ቅድሚያ ስንሰጥ፣ ይህን በምናደርግበት ጊዜ የትህትና ኑሮ በእግዚአብሔር ፊት ስንኖር፣ ማሰብ ከሚገባን በላይ የትዕቢትን ነገር ከማሰብ ውጪ በምንሆንበት ሰዓት ከተጻፈው አትለፍ ስለሚል ቃሉ ከተጻፈው አትለፍ ስለሚል የተጻፈውን ነገር በምናደርግበት ሰዓት ያ በአእምሮአችን መታደስ ውስጥ እንሆናለን። የዚያን ጊዜ መጽሐፍ ቅዱስን መሰረት አድርጌ እነግራችኋለሁ፣ የእግዚአብሔርን ፈቃድ እናውቀዋለን። የእግዚአብሔር ፈቃድ የእኛ ይሆናል። እግዚአብሔር ፈቃዱን እየደበቀ እያጓጓን እየሸፈነብን ያለ አምላክ አይደለም። ችግሩ ከኛ ነው። ችግሩ ከወዲሁ ነው። ስለዚህ ይሄንን ፈቃዱን እንድናውቅ በአእምሮአችን መታደስ እለት በእለት እንድንታደስ ያስፈልጋል። እውነተኛ እውቀትኛ ጋር አለ። እውነተኛ የሆነ ነገር አለ። ይሄን እውቀት የምናገኘው ከመጽሐፍ ቅዱስ ነው። ይሄንን ስናደርግ አእምሮአችን ሲታደስ፣ እንደዚሁም ደግሞ ይህንን ዓለም ሳንመስል የዚያን ጊዜ ወደ እግዚአብሔር ፈቃድ መድረስ እንችላለን ማለት ነው። በዚህ አመት ሁላችንም መነበብ የሚገባውን የእግዚአብሔርን ቃል እናነባለን ብዬ አስባለሁ። ግን ስናነብ ሁሉ ጊዜ እነዚህን ሁለት ነገሮች እያሰብን ለማንበብ እንሞክር። እዛም የምናነበው ወረቀታችን ላይ ጥቅሱም ስላለ ያንን እያሰብን እናነብ። በጣም ወደ ተለየ አይነት ለውጥ ውስጥ ስንገባ ራሳችንን ማየትና መመልከት እንችላለን። ስለዚህ ዛሬ ጌታ የሚለን የእግዚአብሔር ፈቃድ በጎ የሆነውን ደስ የሚያሰኘውን ፍጹም የሆነውን ነገር የተፈተነውን እርግጠኛ የሆነውን ነገር ለማወቅ በአእምሮአችን መታደስ መለወጥ ያስፈልገናል ማለት ነው። እንጸልይ። ተነስተን እንጸልያለን። ሃሌሉያ ሃሌሉያ ሃሌሉያ። የሰማነውን የእግዚአብሔርን ቃል እንደዚሁ መልሰን እየሰማነው ጸሎትን እናደርጋለን። እግዚአብሔር ሆይ እናመሰግናለን፣ በጎ ጌታ ስለሆንክ፣ ሁሉን የምታውቅ አምላክ ስለሆንክ እጅግ አድርገን እናመሰግናለን። አቤቱ አምላካችን ሆይ ዛሬም ደግሞ እንደገና በሕያው ቃል ስለመከርከን፣ አምላካችን ሆይ ስላስተማርከን እጅግ አድርገን እናመሰግናለን። የእግዚአብሔር መንፈስ አሁን የሰማነውን ይህንን ያንተን ቃል በሕይወታችን ውስጥ አንተ ታበዛልን ዘንድ ይህንን ያንተን ቃል እግዚአብሔር ሆይ እንድንኖረው እንድናደርገው ያንተ ጸጋ ይበዛልን ዘንድ እንለምንሃለን። አቤቱ አምላካችን ሆይ አእምሮ እንደሌላቸው እንስሶች እንዳንሆን ይህ ያንተ ፈቃድ አይደለምና፣ አቤቱ ያንተ የእውቀትህ ጸጋ እግዚአብሔር ሆይ ለእያንዳንዳችን ይበዛልን ዘንድ በአእምሮአችን መታደስ ዕለት በዕለት እግዚአብሔር ሆይ እየተለወጥን ወደ አንተ ፈቃድ መድረስ እንችላለንና፣ አቤቱ አምላካችን ሆይ ዘወትር ይሄንን ነገር በማድረግ እንድንተጋ እያንዳንዳችንን እንድትረዳን በቃል ውስጥ ያለው ባርኮት ፈውስ አምላካችን ሆይ መልካም የሆኑ ነገሮች ሁሉ እንዲያገኙን፣ አቤቱ አምላካችን ሆይ በአእምሮአችን መታደስ መለወጥ እንድንችል ሁላችንን እርዳን። እግዚአብሔር ሆይ ይህ ብቻ ደግሞ አይደለም፣ ከዚህ ዓለም ሲስተም እግዚአብሔር ሆይ ራሳችንን መከለል እንድንችል በበላይ ሆነን መመላለስ እንድንችል የሚረዳን ያንተ ቃል ነው። አቤቱ ቃልህ መንፈስህ እግዚአብሔር አምላካችን ሆይ ይረዱንና ያግዙን ዘንድ አምላካችን ሆይ ባንተ ኃይል እንሞላ ዘንድ ዘወትር በግልና በጋራ እግዚአብሔር ሆይ ወደፊት መቅረብ እንድንችል አቤቱ ይህ ጸጋ ይበዛልን ዘንድ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አምላካችን ሆይ የዛሬውን ህብረታችንን ስለባረክልን ምስጋና ለአንተ እንሰጣለን። ክብርን ለአንተ እንሰጣለን። ስላገለገሉን ወንድሞችና እህቶች እናመሰግናለን። እግዚአብሔር ሆይ ጸሎትን በመምራት እግዚአብሔር ሆይ ስለተጋው ስለ ወንድማችን አብርሃም እናመሰግናለን። እግዚአብሔር ሆይ ለመጸለይ ደግሞ ስለመጡት ስለነዚህ ህዝቦች በገንዘባቸው ታማኝ ስለሆኑት እግዚአብሔር ሆይ ስላንተ ልጆች አመሰግናለሁ። የአንተ ባርኮት ያገኛቸው ዘንድ በጌታ በኢየሱስ ክርስቶስ ስም ዛሬም በእምነት እጸልያለሁኝ። እግዚአብሔር ሆይ ተመስገን ስለ መዘምራን። አቤቱ አምላካችን ሆይ ስለ ረዳሃቸው ስላገዝካቸው እግዚአብሔር ሆይ መዘመር ስለቻሉ አብረው መሆን ስለቻሉ ምስጋና ሁሉ ለአንተ ይሁን። እግዚአብሔር ሆይ ይህ በቂ ነው ማለታችን አይደለም። ከዚህ በበለጠ ደግሞ አንተ ታበዛቸው ዘንድ ተባርካቸው ዘንድ ተጠቀምባቸው ዘንድ ወገኖቻችንን አሳልፈን ለአንተ እንሰጣለን። እግዚአብሔር ሆይ ልጆችን በማስተማር በማስተናገድ እግዚአብሔር ሆይ ያገለገሉትን አንተ ታስብ ዘንድ እንጸልያለን። አምላካችን ሆይ ሻይም ደግሞ በማዘጋጀት እግዚአብሔር ሆይ የተጎ ስላሉ ጥህቶቻችንም እናመሰግናለን። ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። ሲጆቻችንን አንስተን ባርኮትን እንቀበል። እንደ ልማድ ብቻ ሳይሆን እንደ እውነት አድርገን በእግዚአብሔር ቃል ላይ የተጻፈውን ይህንን የባርኮት ቃል እንቀበለው። ሃሌሉያ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ ሰላምንም ይስጣችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። እግዚአብሔር የተመሰገነ ይሁን።
Gracias.